ልናቀህ እንፈልጋለን። መንገዳችን ወደ አንተ እንዲመራን ይበልጥ አንተን ወደ ማወቅ እንዲመራን እንፈልጋለን። ከውቀት ሁሉ የሚልቀው ያንተን ነገር ማወቅ በቅዱስ መንፈስ ታግዞ ይቻላልና እግዚአብሔር ሆይ አስተምረን። ሁልጊዜም እውቀትን ከማካፈል የማትሰስት፣ ሁልጊዜም ጥበብን ከመግለጥ የማይሳነ፣ ሁልጊዜም የሚያስፈልገንን ምሪትና እውቀት ልትሰጠን የተዘጋጀህ አምላካችን፣ እባክህን አንተን ለመረዳት የምናደርገውን መፍጨርጨር ደግፍልን። አንተን ለማወቅ የምናደርገው መፍጨርጨር በቅዱስ መንፈስህ የታገዘ ይሁንልን። ሕይወታችን ጌታ ሆይ አንተን ከማወቅ የተነሳ እንዲሰምር፣ ሕይወታችን በአንተ ላይ ያረፈ የተደላደለ እንዲሆን እግዚአብሔር አምላካችን ሕይወታችን አንተን የሚመስል እንዲሆን እባክህን የሚረዳንን ትምህርት አስተምረን። በዚህ መሃል ያንተ ሐሳብ ብቻ ይፈጸም በኢየሱስ ክርስቶስ ስም። ያው ባለፈው ሳምንት ምን የሚል ነገር አንስተን ነበር? በቃ ትምህርታችን ይሄኛው የዛሬ ብቻ ሳይሆን ጠቅላላ የመጽሐፍ ቅዱስ ትምህርታችን እግዚአብሔር ለማወቅ የምናደርገው መፍጨርጨር ነው ብለን። ስለዚህ ሁሌ ጥንፍፍ ያለ ጥንቅቅ ያለ ምንም ጉድለት የሌለበት ምንም እንከን የሌለበት አስተምሮ ሊኖረን አይችልም። ክርስትና 2000 ዓመት የዳበረ የአስተምህሮ ኤክስፒሪየንስ አለው። 2000 ዓመት ከዛም በፊት የነበረው የብሉይ ኪዳኑን ወደ ክርስትና የሚያመጣውን መንገድ ብንጨምርበት ደግሞ ከ2000 ዓመት በላይ ነው። ግን እስካሁን ምንም እንከን የሌለው ጥንቅቅ ያለ ሙግት ሁሉ ያለቀለት ነገር የለንም። ለምንድን ነው? እግዚአብሔር ከሰው አእምሮ የሚልቅ ስለሆነ እኛ ተፍጨርጫሪዎች ነን። እንሞክራለን፣ እግዚአብሔርን ለመረዳት እንፍጨረጨራለን። እግዚአብሔር በጸጋው ይረዳናል። ከዛ ደግሞ የተረዳነውን ነገር በደንብ አንደርስታንድ ለማድረግ እንቸገራለን። አንዳንዴ ይጋጭብናል። እንደዚህ ነገሮች የማወቅ እግዚአብሔርን የማወቅ ፓርቶች ናቸው። እግዚአብሔርን የማወቅ ሂደት አካላት ናቸው። ምክንያቱም ሁል ጊዜ ምኖች ነን እኛ ተፍጨርጫሪዎች። ስለዚህ ቴዎሎጂ ነገረ መለኮት ራሱ ማለት በአካዳሚክስ ውስጥ የሚሰጠው ጤናማው ይሁን ወይም በቤተክርስቲያን የምናደርገው እግዚአብሔርን ለማወቅ በቃ ልጆች እንደሚፍጨረጨሩት አይነት ለሌላ ነገር እኛ የእሱ አይነት መፍጨርጨር ነው። ትልቅ ስለሆንን በቃ በጣም የምናቅ አይነት አይደለንም። ሁላችን ተፍጨርጫሪዎች ነን ሁላችን። ስለዚህ ሁልጊዜ እሱን ወደ አእምሯችን ማስገባት አለብን። ያው ባለፈው ሳምንት ስናይ የነበረው የካልቪኒዝምን የፕሮቪዥን ወይም መግቦት እና ድነት ወይም ሰልቬሽን አቋሞች ያላቸውን ክፍተቶች ነው ስናይ የነበረው አይደል? አልጨረስነውም፣ ግን ክፍተቶቹን ማየት ጀምረናል። ለምሳሌ የመጀመሪያው በድነት ውስጥ ቶታል ዲፕራቪቲ የሚለው ሰው ሙሉ በሙሉ ሞተ ማለት ያልተነካ ነገር የለውም፣ ሁሉ ነገሩ ነው የተነካው። ሁሉ ነገሩ ተበላሽቶ አይ አእምሮ እንኳን ሰርቫይቭ አድርጓል ተርፏል፣ አይ አእምሮ ሳይሆን ነፍሱ ትንሽ ተርፋለች ምናምን የምንለው ነገር የለም። ሁሉ ነገሩ ተነካ ማለት ግን ምንም መንፈሳዊ ነገር አያቅም ማለት አይደለም ብለናል አይደል? ሮሜ 1 ላይ ለማወቅ በሚገባው መጠን በሚያስፈልገው መጠን ያላመኑት እንደሚያውቁ የሚፈረድባቸው ግን ባወቁት መጠን ያው ባወቁት ልክ እንደ እግዚአብሔርነቱ ስላላመለኩት ማለት እንጂ በመንፈስ መሞት ማለት ምንም አለማወቅ ማለት አይደለም። ቶታል ዲፕራቪቲ ትክክል ነው፣ ግን ምን ማለት ነው? ሰው ሁሉ ነገሩ ነው የተነካው። ወይ ስሜቱ ሰርቫይቭ አላረገም፣ ወይ ነርቭ ሰርቫይቭ አላረገም፣ ወይ አእምሮ፣ ወይ እውቀቱ፣ ወይ መንፈሱ፣ ወይ ኤክስፒሪየንሱ፣ ወይ ትዳሩ፣ ወይ ምኑ ምን ሁሉ ነገሩ ነው ማለት ግን ሙሉ በሙሉ ምንም መንፈሳዊ ሴንስ የለውም ማለት ግን አይደለም። አዳም በኃጢአት ወድቆ ግን እግዚአብሔር ሲናገር ይሰሙ ነበረ ብለናል። ከዛ ደግሞ አንኮንዲሽናል ኤሌክሽን የሚለው ላይ ምንም አይነት ኮንዲሽን ከሌለ ምንም በዘፈቀደ አይነት ነው፣ አርቢትራሪ ነው እና ይሄ ደግሞ ከእግዚአብሔር ጋር ለማጣጣም ይቸግረናል የሚል አንስተናል። ሊሚትድ አቶንመንት የሚለው ለተወሰኑት ብቻ ሞተ የሚለው መጽሐፍ ቅዱስ እንደሱ አይለንም። በካልቪኒዝም ውስጥ ያነሳናቸው ጥቅሶች ለቤተ ክርስቲያን ሞተ፣ ላመኑት ሞተ የሚል ነው። ያ ማለት ግን ለሌሎች አልሞተም ማለት አይደለም። ጓደኛዬን አበበን ወዳለው ማለት ጎረቤቴ ከበደን አልወድም ማለት አይደለም። ስለዚህ እግዚአብሔር ቤተክርስቲያንን ወደደ ብሎ ሲነግረን ቤተክርስቲያንን ወደደ ማለት ነው እንጂ እነዛን አልወደደም ማለት አይደለም። ያዕቆብን ወደድኩ ኢሳውን ጠላው የሚለው ራሱ ስለ ግለሰቦቹ አይደለም። ምክንያቱም ታላቁ ለታናሹ ይገዛል የሚለውን ሁሉ ስናይ ኤሳው ለያዕቆብ የትም ቦታ አልተገዛም፣ ግን የኤሳው ዘሮች ለያዕቆብ ዘሮች ተገዝተዋል። ሚልኪያስ ላይ በምን ወደድከን ብላችኋል፣ እኔ ግን ያዕቆብን ወደድኩ ኤሳውን ጠላው ብሎ የሚያብራራውንም ስናይ ስለ ህዝቡ ነው የሚያወራው እንጂ ስለ ግለሰቦቹ አይደለም። ስለዚህ ያዕቆብን ወደድኩ ኤሳውን ጠላው ማለት ግለሰቦቹን፣ አንዱን ግለሰብ ይወዳል አንዱን ይጠላል ማለት ሳይሆን የእስራኤል ህዝብ የእግዚአብሔር ህዝብ የሆነውን ወደደ ያንን ደግሞ አልወደደም ማለት ነው። ስለዚህ ስለ ግለሰቦች የወደዳቸው አንዳንድ ሰዎች አሉ፣ የጠላቸው አንዳንድ ሰዎች አሉ ማለት አይደለም። ሮሜም የሚያወራው ስለ እስራኤላውያን በጠቅላላ ነው። ስለዚህ እዛ ቦታ ያዕቆብና ኤሳው የገቡት ቡድንን ህዝብን ወክለው ነው እንጂ ኔሽኖችን ወክለው ነው እንጂ ግለሰቦችን አይደለም። በዚህም ላይ ጠላ ማለት ደግሞ ነሰሰሪሊ ጥላቻ አይደለም የግድ። ምክንያቱም ስለ ሊያ ስናነሳ የበለጠ ራሄልን ወደደ ይልና የሚቀጥለው ቁጥር ደግሞ እንደተጠላች ባየ ጊዜ ይላል። ስለዚህ ሌስ መውደድ ማለት እንደሆነ ስለ ሸክላ የተነገረን በሸክላ ሰሪ እጅ እንዳለ እንደወደደ የሚለው ከጀርባ ያለው የጳውሎስ ሐሳብ ኤርሚያስ 18 ላይ መመስረቱን። ኤርሚያስ 18 ደግሞ የሚያወራው ለክብር አድርጎ የሚሰራቸው ብትመለሱ ግን እንደሚል፣ እነዛ ባትመለሱ ግን ነው የሚለው። ስለዚህ አሁንም የሰዎች የልብ ጉዳይ ነው እንጂ እግዚአብሔር ተነሳሽነቱን ወስዶ እነንትናን ያደነደነ አይነት አይደለም። የሚያወራው ህዝብን ነው የሚወክለው። እና ስለ ፈርዖንም ሲነሳ ሳምንት እንዳነሳሁት እርግጠኛ አይደለሁም ፈርዖንን ልብ አደንድኗል ምናምን ሲል ስለ ታሪክ ነው አይደለም የሚያወራው፣ ሂስትሪ። እግዚአብሔር የታሪክ ባለቤት ነው። እግዚአብሔር በታሪክ ውስጥ የነገስታትን ልብ እንደፈለገ እያደረገ የታሪክን ጅረት ወደሚፈልገው ይወስዳል፣ ታሪክን ይቆጣጠራል ማለት እንጂ አንድን ግለሰብ ልቡን አጣሞ አንዱን ልቡን አቅንቶ ማለት አይደለም። ግን ትልቁን ስዕል ካየን እግዚአብሔር የታሪክ ባለቤት ነው። በታሪክ ውስጥ የወደደውን ይሰራል። በዛ ውስጥ የሰዎችን የነገስታትን ሂስትሪ የዓለምን ታሪክ ኢንፍሉዌንስ ለማድረግ እግዚአብሔር እንደሱ ያደርጋል ማለት ነው እንጂ ግለሰቦችን የእሱን ልብ አደንድኖ የእሱን ያቀናል ማለት አይደለም ብለን አይደል እነዚህን ነገሮች አንስተናል። ዛሬ የምናነሳው ስለ ኢሬዚስትብል ግሬስ ወይም የማይቋቋሙት ጸጋ ነው የሚለው ነው። ያ ምንድን ነው? ሰዎች እግዚአብሔር ለድነት ከወሰነላቸው በቃ ይድናሉ ይድናሉ እና መቋቋም አይችሉም ብሎ የሚቀርበው ነገር የራሱ ድካም አለው። ምንድን ነው ድካሙ? ከእግዚአብሔር ጋር ያለን ጉዞ ቤተሰባዊነት ነው፣ የቤተሰባዊነት ነው፣ የፍቅር ጉዞ ነው። እግዚአብሔር ፐርሰን ነው አይደል? እኛም ፐርሰን ነን። በሁለት ፐርሰኖች መካከል ያለ ሪሌሽንሽፕ ግንኙነት ነው ክርስትና። እኔ በግሌ ከእግዚአብሔር ጋር ያለኝ ግንኙነትን ነው የሚያሳየው፣ ህብረትን፣ የቅዱሳን ህብረት እንደተጠበቀ ሆኖ። ስለዚህ በሁለት ፐርሰንስ መካከል ያለ ግንኙነት በአንዱ ጠምዛዥነት፣ በአንዱ ማኒፕሌሽን፣ አንዱ ልብን እንደዚህ በማድረግ የሚሆን አይደለም። ኦብጀክት ወይም ቁሶች አይደለንም፣ ፐርሰንስ ነን። እግዚአብሔር ፈቃድ ሰጥቶናል፣ እግዚአብሔር ምርጫ ሰጥቶናል። ስለዚህ በእኛና በእግዚአብሔር መካከል ያለው ግንኙነት በእኛ መልካም ፈቃድም ጭምር ነው እንጂ ሳንፈልግ ተገደን የተደረግነው አይደለም። ተጠምዝዘን እግዚአብሔር የሰጠንን ፈቃድ እግዚአብሔር ጥሶ አይደለም። በግድ የተጫነ ፍቅር ፍቅር አይደለም። በግድ የተጫነ ፍቅር ፍቅር አይደለም። በእርግጥ ይሄ ነገር ለሁሉ ቢሆን ኖሮ አይጎረብጠንም ነበር። ለሰዎች ዘር ሁሉ ቢሆን ኖሮ ኦኬ። ግን ምንድን ነው ለተወሰኑ ሲሆን ግን የተኮነኑትም እኮ ነገ ጥያቄ አላቸው። የእነዛን ነፃነት ተጭነ ካዳንክ ምን አለ የኔንም ነፃነት ተጭነ ብታድነኝ ሊሉ ይችላሉ። ፌር አይደለም። ምክንያቱም እግዚአብሔር የነዛን ነፃነት ተጭኖ አድኖ የነዛን ነፃነት ከሰጠ ልክ አይደለም የሚመስለው። ስለዚህ ሪሌሽንሺፕ በፈቃድ ላይ ነው የሚመሰረተው። ኦብጀክቶች አይደለንም። ለሁሉ ቢሆን ችግር አልባል ነበረው፣ ግን ለተወሰኑት ሲሆን ግን ይሄ ነገር በእግዚአብሔር ማንነት ላይ ችግር ይፈጥራል። ይልቁኑ የማይቋቋሙት ጸጋ የሚለው ለአማኞች ብቻ ተደርጎ ቢታሰብ ያስኬዳል። ምክንያቱም ኦልሬዲ ግንኙነቱ ተጀምሯል። ለምሳሌ ያው ብዙዎቻችሁ ረስታችሁት ሊሆን ይችላል፣ ፍቅር የያዛችሁን ጊዜ አስቡ። እኔ ብዙ ዓመት አልተቆጠረም እና እሱን ጊዜ ስታስቡ ፍቅር ሲጀመር ፈቃድ ከተሰጠ በኋላ በቃ ለመውደድ ወይም ያንን ፍቅር ለመቀበል ከጀመርን በኋላ ኤክሰርሳይዝ ማድረግ ፍቅሩን ከጀመርን በኋላ ያኔ ያ ፍቅር ነፃነት ያሳጣናል። ምን ይሆናል? አልደውልለት ቆይ እንደዚህ አድርጎኝለት ይና ትደውያለሽ አይደል? ለምን ፍቅሩ ኦቨርዌልም ያረገን ሲመጣ አልደውልም አልሄዳትም ራሱ ይደውላት ምናምን ቲና አንድ ቀን ሳይደውል ሲቀር የምን አንድ ቀንማ ብዙ ነው አንድ ሰዓት ካስለመደው ሰዓት ሲቀር ትደውያለሽ እሱም ቆይ የራሳው ጉድ ይደውል ለምን ፍቅሩን ኦሬዲ ቀምሰውታል ፍቅሩን ኢንጆይ ማረክ ስለጀመሩ አሁን ፍቅሩ ሊገዛቸው ይጀምራል ስለዚህ ለዳን ነው ቢሆን ኖሮ ኢሬዚስተብል ግሬስ የተባለው እግዚአብሔርን አውቀ ነው የእግዚአብሔርን ፍቅር ቀምሰን ፍቅሩ ባሪያ ቢያረገን ፍቅሩ ነፃነታችንን ቢያሳጣን ፍቅሩ በቃ ሁለንተናችንን ወርሶ የጎተተ ያዝ እስራኤላውያን አንድ የሚያሳዝን ቦታ አለ ያዘኑ ተከተሉት የሚል ቦታ አለና አዝነዋል ግን በቃ ቀስፏል መሃል ላይ የሆነ ነገር ግን ከእግዚአብሔር ወዴት ይከዳል ለቀመሱ ሰዎች ቢሆን እሰየው ለማያቁት ላልቀመሱት ምንም ላሉ ግን ኢሬዚስቲብል ግሬስ የሚለው አያስኬድም ላመኑ ግን ለገባቸው አው ይሆናል ምክንያቱም ፍቅሩን ሲቀበሉ አንድ የራሳቸውን ሰጥተዋል እንደዛኛው አይነት ፍቅር ሊያረገን ይችላል ብለን ነው መውሰድ ያለብን እና ኢሬዚስቲብል ግሬስ የሚለውም ለሁሉ ባለመሆኑ የራሱ ችግሮች አሉት በዚህ ላይ ለተወሰኑት ብቻ የሚለው መጽሐፍ ቅዱስ ከመያስተምረ ታብሌቴ እዛ እንደሆነ ትዝ አለኝ እዚ ጥቅስ ላውጣ ስል ነው ትዝ አለኝ እዚች ኮሪደሯ እዚች ጋር አለች አው እባክ አንተ መላክ ይቀለኝ አንዳንድ ጥቅሶችን እንመልከት እግዚአብሔር ሰውን ሁሉ ነው የሚወደው የሚለው ሕዝቅኤል 30:18-32 ያሳድግ ስኬል 18 ስኬል 18 32 የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር ስለዚህ ተመለሱና በህይወት ኑሩ ይላል አንደኛ ዮሐንስ አንደኛ ዮሐንስ 4 8 ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና ይላል ስለዚህ ቁጥር 16 እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል አንደኛ ዮሐንስ 4 16 ነው ማነበው አምነንማል እግዚአብሔር ፍቅር ነው በፍቅርም የሚኖር በእግዚአብሔር ይኖራል እግዚአብሔርም በርሱ ይኖራል ስለዚህ እግዚአብሔር ሁሉን ወዳድነት ነው የሚነግረን ሁለተኛ ጴጥሮስ 3:9 ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ሁሉ ወደ ንስሐ እንዲገቡ ወዶ ይለናል አንደኛ ጢሞቴዎስ 2:4 ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመዳኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር ብሎ ይነግረናል ሉቃስ 19:41-44 ወይም ማቴዎስ 23:37-39 ስለ ኢየሩሳሌም ጌታ ማልቀሱ ኢየሩሳሌም ዶሮ ጫጭቶቿን በክንፎቿ ልትሰበስብ እንደምትወድ እንዲሁ ላረግ ወደድ ኮንቺ ግን አልፈቀድሽም ብሎ የሚናገርበት አለ ሁለተኛ ጢሞቴዎስ 3:16 ላይ ብንመለከት ቆይ ይሄ ስለ እግዚአብሔር ስለ መጽሐፉ የሚያወራው ነው አሁን እነዚህ ክፍሎች የሚነግሩን እግዚአብሔር ማንን ይወዳል ነው የሚለን ሰው ሁሉ እንዲድን ወዶ ነው የሚታገሰው የነፍስን ጥፋት አይወድም የሰዎችን ነፍስ ጥፋት አይወድም ይያለ ነው የሚነግረን ስለዚህ በአንድ መልኩ እግዚአብሔር ሰዎችን ሁሉ እንደሚወድ እየነገረን በአንድ መልኩ የተወሰኑ ብቻ እንዲድኑ የሚወስን ከሆነ ፍላጎት ሁሉ እንዲድኑ ይወዳል ይፈልጋል ብሎ ፍላጎቱና ውሳኔው አንድ አይነት አይደለም ማለት ነው እግዚአብሔር አይደል ራሱ የሚወስን ከሆነ ማን እንዲድን ይወዳል ሰው ሁሉ ለምንድን ነው የሚታገሰው ሁሉ እንዲድኑ ብሎ እግዚአብሔር የማንንም ጥፋት አይወድም ሁሉ ቢድኑ ይፈልጋል ግን ደግሞ የወሰነው ጥቂቶችን ነው የወሰነው ስለዚህ ኮንትራዲክተሪ ነው አይደል ይቃረናል ውሳኔው ከፍላጎቱ ጋር ይጋጫል። የኛን እንደዚህ ምን ይቸገረው? እኛ ውሳኔያችንና ፍላጎታችን አይጣጣም። እግዚአብሔር ግን ውሳኔውና ፍላጎቱ ሚጋጭበት አይደለም። ታዲያ ሁሉ እንዲድን ከወደደ ለምንድን ነው ጥቂቶች ብቻ የሚድኑት? ለማን ስለሰጠ መብቱ? ሁሉ እንዲድን ይፈልጋል፣ ግን ተጽኖ አላሳደረም። ለሁሉ ክፍት አረገው። ያመነ ይድናል፣ ያላመነ ግን አይድንም። ስለዚህ እግዚአብሔር ሁሉ እንዲድን ይፈልጋል፣ ግን ሁሉም አይደለም የሚድኑት። ለምን? በምርጫቸው። እሱ ከሆነ ግን የወሰነው ፍላጎቱና ውሳኔው የእግዚአብሔር ይጋጫል የሚል መልእክት ነው የሚያስተላልፍልን። አሁን ጌታችን ኢየሱስ ክርስቶስ ቅድም ስለ ኢየሩሳሌም ሲጸልይ እያለቀሰ የጸለየው በእግዚአብሔር የልብ ድንዳኔ ላይ ነው ማለት ነው። ምክንያቱም የወሰነው እግዚአብሔር ከሆነ ኢየሩሳሌም ወይ አልወደድሽም ብሎ ሲያለቀስ እንዳይወዱ እንዳይፈልጉ እግዚአብሔር ከወሰነ የኢየሱስ ለቅሶ በማን ውሳኔ ላይ ነው ማለት ነው? በእግዚአብሔር ውሳኔ። ስለ ኢየሩሳሌም ልብ መደንደን፣ ስለ ህዝቦቿ ኢየሩሳሌም ፓርቲኩላርሊ ኢየሩሳሌምን ብቻ ማለት ሳይሆን እስራኤልን ተወክላለች፣ ስለ እስራኤላውያን ልብ ድንዳኔ ሳይሆን ስለ ማን ነው እያለቀሰ ያለው ማለት ነው የሚመስለው። ምክንያቱም ተወስኖባቸው ነው። ምን ያደርጉ? ልባቸው እንዲደነድን ተወስኖባቸው ነው። ስለዚህ እሱ ነው የኢየሱስ ለቅሶ እንደሱ ነው የሚሆንብን። ጌታችን አንዴ ሲያስተምር ግመል ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ብሎ ተናገረ። ስለዚህ ለእግዚአብሔር ባለጠጋን ማዳን ችግር ነው ማለት ነው። ማለት ለድነት የሚወስን እግዚአብሔር ከሆነ ባለጠጎችን ለማዳን እግዚአብሔር ይቸገራል ማለት ነው። ባለጠጎችን ማዳን ማለት ግመር በመልፌ ቀዳዳ እንደማለት ነው። የማን ችግር ነው? የሰዎቹ ነው። ብልጥግናቸው አንቆ ስለሚይዛቸው፣ ሀብታቸው ስለሚያሳውራቸው የድነትን መንገድ ለመቀበል ይቸግራቸዋል እነሱ ከብልጥግናቸው የተነሳ። አለመዳናቸው ግን የእነሱ ምርጫ ሳይሆን የእግዚአብሔር ውሳኔ ከሆነ ለምንድን ነው ባለጠጎች ላይ ብቻ እንደዚህ የሆነው? እግዚአብሔር ባለጠጋን ማዳን ይቸግረዋል ነው የሚለን። እግዚአብሔር ግን ባለጠጋን ማዳን አይቸግረው። ምክንያቱም ባለጠጋ ሆነ አልሆነ ሰው ሁሉ የሚድነው በክርስቶስ ነው። ለባለጠጋ የተለየ ነገር የለም። ግን ባለጠጋ ለመዳን ይቸገራል። አሁን ይቸገራል። ለምንድን ነው የሚቸገረው? ከብልጥግናው የተነሳ። ብልጥግናው የሚሰጠው ነገር ያንን ነገር ለም አንዱ ሀብታም ያለን ሁሉ ሰጥተህ ተከተለኝ ሲለው ብዙ ሀብት ነበረውና እያዘነ ሄደ ይላል። ስለዚህ ባለጠጎቹ ብልጥግናቸው ይይዛቸዋል። የማን ፕሮብሌም ነው? የነሱ። ግን የሚወስነው እግዚአብሔር ነው ካለ ባለጠጋን ማዳን እግዚአብሔርን ይቸግረዋል? በጣም አስቸጋሪ ነገር ነው። እንደዚህ ማሰብ ራሱ እንዲህ አይነት ችግሮች አሉት። እግዚአብሔር ጌታችን ኢየሱስ ክርስቶስ አሁን በማርቆስ ወንጌል ላይ ማርቆስ 6:5 በዚያም በጥቂት ድዌዎች ላይ እጁን ጭኖ ከመፈወስ በቀር ታምር ሊያደርግ ምንም አልቻለም ነው የሚለው። ለምን? ስላለማመናቸው ተደነቀ ይላል። እና ወደ ከተማው ሲመጣ ምን አሉት ይላል? ቁጥር 3 ምታነቡ ይሄ የጠራቢ ዮሴፍ ልጅ አይደል እንዴ? የጠራቢው ራሱ አይደል እንዴ? እህቶቹ እንትን አይደሉ እንዴ? ወንድሞቹ እንትን አይደሉ? ከየት ነው እንደዚህ ነገር ያመጣው ምናምን ብለው ተሰናከሉበት፣ ስለሚያውቁት ማለት ነው። ከዛ እንዲያው ምን አላቸው? ነቢይ በገዛ ሀገሩ አይከበርም ምናምን አላቸው። ብዙ ታምራት አላደረገም፣ ማድረግ አልቻለም ይለናል። ለምን? ስላለማመናቸው። ስለዚህ ይሄ የሚነግረን ምንድን ነው? እግዚአብሔር ያሰበው ነገር በሰዎች አለማመን ምክንያት ሊቀር ይችላል ማለት ነው። እንዴ ሶቨሪን አይደል እንዴ እግዚአብሔር? ኢን ኮንትሮል አይደል እንዴ? ሰዎችን እንደዚህ ውስጥ ገብቶ አምነው እንዲፈወሱ እነንትና ደግሞ እንዳያምኑና እንዳይፈወሱ የሚያረግ ከሆነ አልቻለም እንዴት ይላል። ስለዚህ እግዚአብሔር ለሰዎች የተወው ድርሻ መኖሩን ነው የሚነግረን። በድነትም በፈውስም ውስጥ ቢሆን እግዚአብሔር ለሰዎች የተወው ነገር መኖሩን ነው የምናየው። አለበለዚያ ምኞቱ ሁሉን ማዳን፣ ውሳኔው ጥቂቶችን ማዳን የሚጋጭ ነው የሚሆነው። እውነቱ ግን እንዴት ነው? ሴስ ሊዊስ ያለው ነገር አለ። በመጨረሻው ጊዜ ሁለት አይነት ሰዎች ነው የሚቀሩት አለ። አንደኛው ፈቃድ ይሁን ብለው የሚንበረከኩ ናቸው አለ። ሌላኛው ግሩፕ ደግሞ እግዚአብሔር ፈቃዳችሁ ይሁን ብሎ የሚተዋቸው ናቸው አለ። ይሄ ፈቃድ ይሁን ብለው ፈቃዳቸውን ያስገዙ በዚህ ወገን ናቸው። እግዚአብሔር ደግሞ ፈቃዳችሁ ይሁንላችሁ ዳይ ዊል ቢ ደን ይላቸዋል። እሱ ለእነሱ ማለት ነው። ያላቸው ደግሞ ያው ያለ እግዚአብሔር ይኖራሉ ማለት ነው። መጨረሻ እነዚህ ፈቃደ ይሁን ያሉት that will be done soon ያሉት ከእግዚአብሔር ጋር ይኖራሉ። that will be done የተባሉት ደግሞ ያለ እግዚአብሔር የዘላለም ቅጣት ይጠብቃቸዋል ማለት ነው። ስለዚህ ሄዶ ሄዶ መጨረሻው የሚሆነው በዚህ ነው የሚቋጨው። እግዚአብሔር ፈቃዳችሁ ይሁንላችሁ ያላቸው መጨረሻቸው ሲሆን ካልቪኒዝም ይሄን ይመስላል። ብዙ ጊዜ ወስደንበታል እውነት ነው። በቤተ ክርስቲያን ታሪክ ውስጥ አሁን እየወጣው ነው። በቤተ ክርስቲያን ታሪክ ውስጥ ቤተ ክርስቲያን በመጀመሪያዎቹ ክፍለ ዘመናት ካልቪኒዝም 16ኛው ክፍለ ዘመን ነው ከካልቪን ጋር ተርሙ። ከዛ በፊት ግን ፕሪዲስቲኔሽን በሚለው ነው የሚታወቀው። ቤተ ክርስቲያን በአንደኛው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን፣ በአብዛኛው በአራተኛው ክፍለ ዘመን ፕሪዲስቲኔሽንን አትቀበልም ወይም አታቀውም ነበር። ቤተ ክርስቲያን በአብዛኛው ሰዎች በፈቃዳቸው እንደሚያምኑ፣ ሰዎች ነፃ በነፃ ውሳኔያቸው ጌታን እንደሚቀበሉ ነው የምታምነው የነበረው። ፕሪዲስቲኔሽን የሚለው ነገር ዝም ብሎ አውት ኦፍ ዘ ብሉ የመጣ ነገር አይደለም። ቤተ ክርስቲያን ፕሪዲስቲኔሽን የሚለው ነገር ቀድመ ውሳኔ ወይም ቀድሞ የተወሰነ ነገር የሚለውን የተቀበለችው በአራተኛው ክፍለ ዘመን መጨረሻና በአምስተኛው ክፍለ ዘመን ነው። ማን ነው ያስተዋወቃት ከተባለ ዘ ግሬት ሴንት ኦገስቲን ወይም ቅዱስ አውግስቲኖስ ነው። ከቤተ ክርስቲያን አባቶች ሁሉ በዚህ ባስተምሮ አይነት ጉዳይ ምናልባት ተልቁ ሰው እሱ ነው። ምናልባት አንዳንድ መጽሐፎቹን አንብባችሁ ሊሆን ይችላል። በአማርኛ አንድ ተተርጉሟል Confession of Saint Augustine የቅዱስ አውግስቲኖስ ኑዛዜ የሚል what a wonderful book እውነት ቤተ ክርስቲያንን ያስተዋወቃት እሱ ነው። ለምንድን ነው ያስተዋወቃት? ምን ቆርጦት ነው ተብሎ ጥያቄ ማንሳት አግባብ ነው። ምክንያቱም ነገሮችን በአውዳቸው ካላየናቸው ነው ችግር ውስጥ የምንገባው። በአውዳቸው ስናይ ትክክለኛውን ስዕል እናገኛለን። አውግስቲኖስ መጀመሪያ ብዙ በቃ መንገዶችን አልፏል። የፍልስፍናውን፣ የቅብጠቱን፣ የዱርየነቱን፣ የምናምኑን። እናቱ በጣም የምትገርም የጸሎት ሰው ነው። አፍሪካዊ ነው። ሰሜን አፍሪካዊ አልጄሪያ የነበረ ሰው ነው ኦገስቲን ኦፍ ሂፖ። እናቱ ሞኒካ ትባላለች። ታሪኩ በጣም የሚገርም ታሪክ ነው። ብቻ በብዙ መንገድ ውስጥ አልፎ ማኒኬዝም የሚባል ሃይማኖትም ትንሽ ጊዜ አስተናግዷል። ምን ማለት ነው ማኒኬዝም ማለት? ስጋ ርኩስ ነው የሚል ትምህርት ነው። ያው አሁንም አለብን አልፎ አልፎ ዱዋሊዝም የክርስትና ችግር ሁሉም ስሩ ቢመረመር እዛ ማዶ ነው። እና በሱ ውስጥ አልፎ መጨረሻ የድነት መንገድ በራለት የሚገርም ጻፊ፣ የሚገርም የቤተ ክርስቲያን አባት፣ የምዕራቡን ነገረ መለኮት ትልቅ ተጽዕኖ ያመጣው እነ ሉተር እና እነ ካልቪን ድነትን አስተምሮ ሰልቬሽንን ሲያንቀሳቀሱ ያው ሶስት ሶላዎች ነበሯቸው። በኋላ ወደ አምስት ይመጣል። አንዱ ሶላ ስክሪፕቱራ ይባላል። መጽሐፍ ቅዱስ ብቻ የሚል ነው። ቤተ ክርስቲያን ትውፊት ምናምን የመጨረሻው ባለስልጣን አይደለም የሚል ነው። ግን ሶላ ስክሪፕቱራ ቢሉም መጽሐፍ ቅዱስና ኦገስቲን ብቻ የሚል ነው። እውነት ለመናገር ሞቷቸው እና ብዙ ነገሮች የበሩላቸው የኦገስቲንን የድሮ መጽሐፎች ገዳም ውስጥ የተደበቁ ሲያገኙ ነው የተገለጠላቸው። ይሄ ሰውዬ እንዴት ነው ይሄንን ያስተዋወቀው ብለን ስናስብ ፔላጂያኒዝም የሚባል አስተምሮ በዛን ዘመን ተነስቶ ነበር። ተወግዟል። አሁን ፔላጂያኒዝምን በቀርም ደቂቃዎች አጠራርክ ያስተዋውቃቸዋለሁ። እና ይሄም አክሮስ ደ ስፔክትረም ያለ ነው። ለዛ ምላሽ ነው ኦገስቲን ይሄንን ያስተዋወቀው። ፔላጂያኒዝም ፔላጂየስ ከሚባል ሰው የተነሳ ነው። እና እንደ መታደል ሆኖ ብሪታንያዊ ነው። ለእናንተ እዚህ ስላላችሁ ብዬ እና ብሪታንያዊ ነው። የነበረበት ከ350 እስከ 425 ዓመተ ምህረት የነበረ ሰው ነው። በጣም ጥሩ ክርስቲያን ነው። ጥሩ ጸሐፊ ነው። በጳውሎስ መልእክቶች ላይ የሚገርሙ ኮሜንታሪዎችን ጽፏል። ጥሩ ደረጃቸውን የጠበቁ በስነ ምግባር ላይ በኤቲክስ ላይ ኤቲሲስት ነው ማለት ነው ጽፏል። ጽሞናዊ ማብራሪያዎችን ዲቮሽናል ጽፏል። መነኩሴ ቢጤ ነው እና ሮም ረጅም ጊዜ ቆይቷል። ሮም ሲቆይ ሮም በስነ ምግባር በጣም የዘቀጠች ሆኖ ነው ያገኘት። በጣም ዘቅጣለች ስነ ምግባር ክርስቲያኗ ሮም። ብዙ ነገሯ ተበላሽቷል እና ሲያይ የአማኞች ሁሉ እንትን ለምንድን ነው እንደዚህ አይነት ህይወት የምትኖሩት ሲባል ደካማ ነኝ፣ እግዚአብሔር ጸጋ ነው፣ ድነት በጸጋ ነው፣ የምንኖረው በጸጋ ነው፣ በጸጋ ነው በቃ ምናምን እያሉ ግን ኃጢአት ውስጥ ናቸው። እና ይሄ ነገር የሆነ የእኛን ዘመን ይመስላል አይደል? እና አስቆጣው ሰውየው። ምንድን ነው ጸጋ ለኃጢአት ነፃ ፈቃድ ነው እንዲህ የሚሰጠው? ጸጋ የኃጢአት ሊቼንሳ በድሮ ታውቃላችሁ፣ ሊቼንሳ እኛ እናቀው ምንድን ነው? ንግድ ፈቃድ ነው እኛ ምናቀው። አይደል? ቼንሳ አባቴ ሲል ስለምሰማ ነው። በዚያም እድሜያችሁን እገምታለሁ። እና የኃጢአት ሊቼንሳ ተደርጎ የሚወሰድበት ምክንያት ሊገባው አልቻለም። ህዝበ ምእመኑ ልቅ ነው፣ የሚገባውን ህይወት አይኖርም። እና ሲጠየቅ ሄዶ ሙግቶ ጸጋ ላይ ነው የሚለው። እና ሰውየው በጣም አስቆጣው ነገሩን። ከዛ ከሮም ተመልሶ ወደ ሰሜን አፍሪካ ሲመጣ አውግስቲኖስ አለ። አውግስቲኖስ በጸጋ አስተምህሮ በጣም በቃ ትልቅ እንትን ቦታ ነው ያለው። ከዛ ከኦገስቲን ጋር ተጣላ። ጸጋ እያላችሁ እያስተማራችሁ ህዝቡን በቃ በአግባቡ እንዳይኖር ልቅ አረጋችሁት ብሎ ከማን ጋር ጠብ ይጀምራል? ከኦገስቲን ጋር ይጀምራል። ይሄ ፕሮሊፊክ ራይተር ነው ኦገስቲን። ያኛውም በቃ ተጀመረ ማለት ነው። እና ሲጀመር ይሄ ፔላጂያኒዝም የሚለውን አስተምህሮ አመጣ። በኋላ ስለ አርሚኒያኒዝም ይቀጥለው ስና አርሚኒያንስ በካልቪኒያንስ የሚሰደቡት እናንተ ፔላጂያንስ ናችሁ ነው የሚሏቸው። እንደው ደህና ሰዎች ከሆኑ ደግሞ ሰሚ ፔላጂያንስ ነው የሚሏቸው። እና የሚከሰሱበት ነው ይሄ። እና ፔላጂያን ምን ብሎ ነው ያስተማረው? ምንድን ነው ሰው ኃጢአተኛ ነው፣ ሰው መልካም ማድረግ አይችልም፣ ሰው የጥንታ ብሶ ተቀብሏል፣ የአዳም ኃጢአት ዘር አለበት፣ ሰው ሂዋን ሲን የሲን ኔቸር አለው ምናምን የምትሉት ሰው የኃጢአት ተፈጥሮ የለው ብሎ አስተማረ። የለው አዳም ሲጀመር ኒውትራል ነበር፣ ቅዱስም አልነበረም እርኩስም አልነበረም። አዳም ቅዱስ ከነበረማ ነፃ ፈቃድ የሚባል የለው። በቃ ስለተቀደሰ ቅዱስ ያደርጋል። ኃጢአተኛ ከሆነም ደግሞ ኃጢአት ያደርጋል። የቱ ጋ ነው ነፃ ፈቃድ? የቱ ጋ ነው ኃላፊነት ሪስፖንሲቢሊቲ ያለው? ስለዚህ ሲጀመር አዳም ኒውትራል ነበር። ከዛ አዳም ደግሞ በኃጢአት ምክንያት ይሞታል ምናምን የምትሉት ፍጡር ስለሆነ መጨረሻ ኃጢአት ባይሰራም የሚሞት ነው፣ ሞርታል ነው፣ መዋቲ ነው አላቸው። መዋቲ ነው አዳም ደግሞ ይመስላል አይደል? አንዳንዴ ስታስቡት ለምንድን ነው ብላ የተባለው? አዳም ባይበላ ምን ይሆን ነበር? ማለት በገነት ዛፍ ያለውን ሁሉ ፍራፍሬውን ትበላለህ፣ ምግብ ይበላ ነበር አይደል? ለምንድን ነው የሚበላው? ባይበላ ምን ይሆናል? ሰስቴን ለማድረግ ነው የሚበላው። ባይበላ ምን ይሆናል? ይርበዋል። ከዛ ርቦት ይሞታል። ጠኔ ምናምን እንትን ብሎት አጠናፍሮት። ስለዚህም መሞቱ አይቀርም ነበር። የስጋ ሞት የኃጢአት ውጤት ምናምን አትበሉ፣ መሞቱ አይቀርም ነበር። በኃጢአት ምክንያት የመጣ ምናምን አትበሉ። ቀጥሎ ደግሞ አዳም የሰውን ዘር በሙሉ ኃጢአተኛ አላደረገው። ታዲያ ምንድን ነው ያደረገው? አዳምማ መጥፎ ምሳሌ ነው የሆነ፣ በቃ ባድ ኤግዛምፕል ነው የሆነ። አዳም በቃ መጥፎ ምሳሌ ነው የሆነን እንጂ የአዳም ኃጢአት እኛን ኃጢአተኛ አላደረገ። ምንድን ነው የዚህ ሰውዬ ቅናት? ህዝቡ ጸጋ እያለ ልቅ ሆኗል፣ በስርዓት አይኖርም። እና ሁሉም ኤክስኪውዝ ሰበብ የሚደረድረው በጸጋ ነው እንጂ እኔም ኃጢአተኛ የአዳም ኃጢአት ምናምን ጥንታ ብሶ ምናምን ኦሪጂናል ሲን ሲል የኦሪጂናል ሲን አስተማሪ በነገራችን ላይ ኦገስቲን ነው። ተርሙ ራሱ የኦገስቲን ነው እንጂ ከዛ ፊት በቃ ኦገስቲን ነው ብዙ የክርስትና አስተምሮ ያለ፣ በተለይ የምዕራቡ ክርስትና። ምዕራቡ ስል የካቶሊክ ዴን ደግሞ የፕሮቴስታንት ማለት ነው። ምስራቃውያኑ ኦርቶዶክሶች ከኦገስቲን ብዙ ጥላ የእሱ ተጽዕኖ ብዙ የለባቸውም እነሱ። እና የምዕራቡ አባት ነው ኦገስቲን፣ አውግስጢኖስ ማለት ነው። አዳም መጥፎ ምሳሌ ነው የሆነ፣ ባድ ኤግዛምፕል ነው የሆነ። ስለዚህ ሰበብ ምናምን አትደርድሩ። ሁላችሁም ኒውትራል ናችሁ። ለሁላችሁም እግዚአብሔር ነፃ ፈቃድ ሰጥቷል። መቀደስ ከፈለጋችሁ ትችላላችሁ። ኃጢአት አለመስራት ከፈለጋችሁ ትችላላችሁ። ሰው ኒውትራል ኃጢአተኛ ሆኖ ከተፈጠረማ ኃጢአት ትርጉም ያጣል። ስለተወሰነ ያንኑ ማድረግ ነው እንጂ በፈቃዱ አይደለም የሚያደርገው። እና አዳም ባድ ኤግዛምፕል ነው። ታዲያ ለምንድን ነው ሰው ጊዜ ኃጢአት የሚሰራው? ክፉ የሚቀናል ለምንድን ነው? መደናቀፉ የሚቀናል ለምንድን ነው ሲባል፣ እንዴ ከልጅነታችን ጀምሮ ኃጢአት ስንሰራ ጥፋት ስንሰራ ስለኖርን ልማድ ሆኖብን ነው። ብዙ ከመስራት የተነሳ ልማድ ሆኖብን፣ በቃ ልማድ ነው። ለምንድን ነው ያው ክፉ የሚቀናል ብል፣ በቃ እስከዛሬ ያካበትኩት የክፉ ልማድ፣ በቃ ብዙ የምታደርጉት ነገር ልማድ ይሆን የለ? እሱ ልማድ ነው እንጂ የኃጢአት ተፈጥሮ የለንም፣ የሲን ኔቸር የለንም። ኒውትራል ነበር። ብዙ ከመስራት ኃጢአት የተነሳ ልምድ ሆነብኝና አሁን ልማድ ሆኖብኝ ነው እንጂ ኃጢአት የምሰራው። መቀደስ እችላለሁ፣ በንጽህና መኖር እችላለሁ፣ ኃጢአት አለማድረግ እችላለሁ። ትችላላችሁ ሁልሽም። ሰውየው ጤናማ ህይወት የሚኖር ሰው ነው። ያ ቅናት ነው ወደዚህ የገፋው። ከዛ እነ ኦግስቲንን እና ኦግስቲኖስን በምንድን ነው የሚከሰው? ምን ሆናችሁ ነው? ዮሐንስ 8:11 ላይ ያችን አመንዝራ ሴት ጌታችን እንዳትወገር ካደረገ በኋላ ምንድን ነው ያላት? ሂጂ ደግመሽም በቃ እንደዚህ ነው ጌታ የሚለው። ኃጢአት አለመስራት ይቻላል። ኃጢአት አትስሪ ሲል በቃ አለ መስራት ይቻላል እናንተ ናችሁ ጸጋ ምናምን ይያላችሁ ብሎ ከኦገስቲን ጋር ተጀመረ ነገር ማለት ነው። ሞራሊስት ነው ፔላጂየም ሞራሊስት ነው። ስለ ሞራል በጣም አርጎ ያሰምራል። ስለዚህ ሰው በተፈጠረው ራሱ እግዚአብሔርን መፈለግ ይችላል ይችላል እግዚአብሔርን ኃጢአተኛ ነው አይፈልግም ምናምን ይል ሰው በተፈጠረው እግዚአብሔርን መፈለግ ይችላል እሚድነው በእግዚአብሔር ጸጋ ነው። ግን ሰው ኢኒሺየሽኑ የማን ነው? የሰው ነው። ተነሳሽነቱ የሰው ነው። ሰው እግዚአብሔርን መፈለግ ይችላል ብሎ የና ኦግስጢኖስን የጸጋ አስተምሮ ነው የሚቃወመው። ሰው እግዚአብሔርን መፈለግ ይችላል ብሎ ይናገራል። እና ሰው በቃ ኃጢአት የሚቀናው ያው የተንሰራፋው የብዙ አመት ልምድ ስላለው ነው። እና እንዲያላችሁ ከኃጢአት ከንጽህና አትሽሹ፣ ከሐላፊነት አትሽሹ። ኃጢአት እኮኛ የኃጢአት ዘር አይደለም ያለብን፣ ጥንታ ብሶ አይደለም፣ የኃጢአት ሱስ ነው ያለብን። ምክንያቱም ሰው ከደጋገመ ምን ይሆናል? ሱስ ይሆንበታል። ሱስ አሁንም ይሆንበታል። ፌስቡክ ከደጋገመ ሱስ ይሆንበታል። ኳስ ሱስ ይሆናል። ምግብ ሱስ ይሆናል። ቡና ሱስ ይሆናል። ያው በቃ ሱስ ይሆናል። ጥሩ ነገሮች ሱስ ይሆናል። መብላት ጥሩ ነገር ነው አይደል? ሱስ ይሆናል አይደል? ተረጥራለሁ አንዳንድ ሰዓት። ስለዚህ ሱስ ነው የሚሆነው ብሎ ይናገራል። እግዚአብሔርን ጸጋ ያምናል። ጸጋን ግን በአራት መንገድ ይፈታዋል። ጸጋ ምንድነው ቢባል የመጀመሪያው የራሱ መፈጠራችን የህይወት ስጦታ። እግዚአብሔር ህይወት ሰጠ ማለት ይሄ ባዮሎጂካል ህይወት ማለት ነው። አካላዊ ህይወትን እግዚአብሔር እኛን ካለ መፍጠር መረጠ። በቃ እኛ ተወለድን። ይሄ ምንድነው? ጸጋ ነው። የመጀመሪያው እግዚአብሔር ጸጋ መፈጠራችን መወለዳችን ነው ጸጋ። በቃ እግዚአብሔር ህይወትን የሰጠን ኢኒሺየሽኑ ወይም ተነሳሽነቱ ከማን ነው? ከእግዚአብሔር ነው። ሳንኖር ለመኖር መፈለግ አንችልም አይደል? ስለ ኖርን ነው ሌላውን ነገር የምንፈልገው። አንድ እሱን ወሰደ። ሁለተኛ ጸጋ ማለት ደግሞ ራሱ ነፃ ፈቃድ መስጠቱ። እግዚአብሔር ነፃ ፈቃድ ስጠን ብለን አልጠየቅነውም። ሲፈጥረን ኒውትራል አድርጎ ነፃ ፈቃድ አደራ። ማስተማረው ስለ ፔላጂያን አቋም ነው። ትክክለኛ ነገር እያስተማርኩ አይደለም፣ የእሱን አቋም እያስረዳው ነው። የእሱን አቋም ነው ማስረዳው። እና ቤተክርስቲያን አውግዛዋለች ይህንን ቤተ አስተምሮ በአምስተኛው ክፍለ ዘመን በኤፌሶኑ ጉባኤ። ቤተክርስቲያን መሰረታዊ የሆኑ ስንት ጉባኤዎች ነው ያላት? ሁሉም የሚቀበሉት። የመጀመሪያው የትኛው ጉባኤ ነበር? የኒቅያ የመጀመሪያው ጉባኤ ኒቅያ በ325 ዓመተ ምህረት የተካሄደው። ኒቅያ የቦታ ስም ነው፣ ናይሲን ይባላል። ሁለተኛው ኤፌሶን፣ ሶስተኛ ነው። እንዴት ትምህርት ርዕስ አገኘ ማለት ነው? ቁስጥንጥንያ ነው ሁለተኛው፣ 381 ላይ ቁስጥንጥንያ። እንዲያውም አሁን የኒቅያ የእምነት መግለጫ የኒቅያ ጸሎተ ሃይማኖት አንቀጸ ሃይማኖት የምንለው ትክክለኛ ተርሙይን ነገር ከተባለ ናይሲዮ ኮንስታንቲኖፕል ነው የሚባለው። የኒቅያ ወቁስጥንጥንያ ነው የሚሆነው። ለምን? የመጀመሪያው የእምነት መግለጫ እንደ ንድፍ የወጣው ኒቅያ ላይ ነው። ከዛ ቁስጥንጥንያ ላይ አርትኦት ተሰራበት ወይም ኤዲቲንግ ተደረገበት ተሻሻለና አሁን የኒቅያ ብለን የምናምነው ቁስጥንጥንያ ላይ የተሻሻለው ነው። የመጀመሪያው ያልተሻሻለው ከዚህኛው ለየት ይላል። አርትኦት ተሰርቶበታል እንጂ እዛ ላይ የጸደቀ ነው ቁስጥንጥንያ። ሶስተኛው ኤፌሶን ጉባኤ ነው። ኤፌሶን ጉባኤ 431 ላይ የነበረ ነው። ወላዲተ አምላክ ሲባል ሰምታችኋል አይደል? እዛ ላይ ነው የተወሰነው። ይጎረብጣችኋል፣ ግን እኔ ትክክለኛ ትክክል ነው ባይ ነኝ። ደግሞ የቤተክርስቲያን ውሳኔ ነው። ጥያቄው የነበረው ክርስቶስ ሰው የክርስቶስ መለኮትነት ላይ ስለነበረ የተወለደው አምላክ ነው አይደለም ነው ጥያቄ። አምላክ ከሆነ እናቱ ወላዲተ አምላክ ነው የምትሆነው። የተወለደው አምላክ ካልሆነ ግን እሱ አይደለችም። ስለዚህ በኋላ ነው አምላክ የሆነው ማለት ነው። ስለዚህ ስፖት ላይቱ ያለው የክርስቶስ መለኮትነት ላይ ነው። ችግሩ አሁን ዘመዶቻችን እየለጠጡ ያሉት በዛኛው አቅጣጫ በመሆኑ ነው እንጂ ሚዛን ከተጠበቀ ትክክለኛ ነው። እና ኤፌሶን ላይ ተወግዟል። አራተኛው ትንሽ ለምስራቅ ኦርቶዶክስ ለኦሪየንታል ኦርቶዶክሶች የጎረበጣቸው ውሳኔ የተካሄደው የት ነው? ኬልቄዶን። የኬልቄዶን ጉባኤ ነው ትልቁ ሙግት ያለው። ከልቄዶን ጉባኤ ካቶሊኮች የሚቀበሉት ፕሮቴስታንት የሚቀበሉት ከንትኔ ወጥቻለሁ ካነሳው ታይቀርብዬ ነው። ኦርቶዶክሳውያን ለሁለት ይከፈላሉ። ምስራቅ ኦርቶዶክሳውያን እነ ግሪክ እነ ራሽያ እነ ቡልጋሪያ ምናምን ወደዚህ ሰፈር ናቸው እነሱ ወደ ምራቡ። ግን ኦሪየንታልስ የሚባሉ አምስት ቸርቾች አሉ። ግብጽ፣ ኢትዮጵያ፣ ህንድ፣ አርሜኒያ እና ሲሪያ። እነሱ ደግሞ ያው ለብቻቸው አይቀበሉም ይሄንን። ብቻ ምን ልል ነው የፔላጂያን በሶስተኛው የቤተ ክርስቲያን ጉባኤ ላይ አስተምሮ ተወግዙ። ውጉዝ አስተምሮ ነው ምነግራችሁ ማለት ነው። ኑፋቄ ነው ማስተምራችሁ ማለት ማወቅ አለባችሁ። ስለዚህ ሁለተኛው የጸጋ ማለት ነጻ ፈቃድን መስጠቱ በቃ የእግዚአብሔርን ቸርነት ነው የሚያሳየው። ሶስተኛው ደግሞ እግዚአብሔር ህግን በመስጠት በህግ ውስጥ ራሱን ገልጧል። ትእዛዛቱን፣ ፈቃዱን፣ ክልከላውን በመንገር በብሉይ ኪዳን በነበረው ታሪክ ውስጥ በራሱ ተነሳሽነት ነው ይሄን ወዳለው ይሄን አልወድም ይሄን ፈልጋለሁ ይሄን አርጉ ይሄን አታርጉ የሚለውን ነገር የሰጠው። በዛው ውስጥ ራሱን የገለጠው ተነሳሽነቱ ከማን ነው? ከእግዚአብሔር ነው። ስለዚህ እሱ ራሱ ጸጋ ነው ይላል። አራተኛው ደግሞ በኢየሱስ ክርስቶስ በኩል ጉድ ኤግዛምፕል ሰጠን ወይም መልካም አራያነቱ ሞዴል ህይወት ምን ማለት ምን አይነት እንደሆነ አሳየን። አዳም ባድ ኤግዛምፕል እንደሆነን ክርስቶስ ይሄንን ሰጠን። ስለዚህ ጸጋ ይሄ ነው። ግን ለመዳን ተነሳሽነቱ የማን ነው? የማን ነው? የሰው እግዚአብሔርን መፈለግ የማን ነው? የሰው ነው። ኃጢአተኞች ኃጢአተኛ ኔቸር የለም። ታዲያ ለምንድን ነው ትልልቁ ሰው ሁሉ ኃጢአተኛ ነው የሚለው? ለትህትና ትሁታን ለመሆን እኔ ጻድቅ ነኝ አይባልም። እኔ ኃጢአተኛ ነኝ እኔ ደካማ ነኝ ይባላል እንጂ ከተፈጥሮ ኃጢአተኞች አሉ። የአዳም ኃጢአት እኛን አይነካንም እና ባድ ኤግዛምፕል ነው የሆንን ብሎ ያው ሰፊ ነው አስተምሮ፣ ግን ሰመራይ ሲደረግ ይሄንን አስተማረ። በዚህ ጊዜ አውግስጢኖስ ይችል ይሆን ብሎ ተነሳ። ስለዚህ ለዚህ መልስ የመዳን ኢኒሺዬሽኑ ተነሳሽነቱ እግዚአብሔርን መፈለግ የሰው ነው ሲል በጭራሽ አሁን ለዚህ ማርከሻው ጠንካራ ትምህርት ነው። እንደ ድሮ አንዳንድ የነበሩትን ኤሌመንቶች አውግስጢን እንዲያው በኋላ ሲታሰብ ምላሹ ትንሽ ከረረ፣ ኦቨር ሪአክሽን አርጓል፣ ኦቨር ሪአክት አርጓል ይባላል። ስለዚህ ለዚህ አስተምሮ ተነሳሽነቱ የመዳን ከማን ነው? ከእግዚአብሔር። በቃ የማዳን ተነሳሽነት ኢኒሺዬሽኑ ከሰው ከእግዚአብሔር። ሰው እግዚአብሔርን መፈለግ ምናምን ሰው ሞቷል በኃጢአት። ሰው በኃጢአት ሞቷል። ሰው እግዚአብሔርን መፈለግ የሞተ እንዴት ይፈልጋል? ቅድም እስከዛሬ ስና የሞተማ ቀድሞ ነገር አይፈልግም። ስለዚህ ሰው ዝም ብሎ ልቡ ሙጥጥ ብሎበት የማይሰማ የማይለማ ሲሆን እግዚአብሔር እየመጣ እየቀሰቀሰ ዳን ሳይቀሰቀሳቸው የቀሩ ደግሞ ወራጅ ቀጠና የሆኑ ይሄዱ እንጂ ሰው ብሎ ደግሞ እግዚአብሔርን ፈላጊ የሚዳነው በጸጋ ነው። ጸጋ የእግዚአብሔር ነጻ ስጦታ ነው። እግዚአብሔር ነው ተነሳሽነቱን ቀዳሚውን እርምጃ የወሰደው እግዚአብሔር ነው። ስለዚህ እግዚአብሔር የቀሰቀሳቸው ናቸው እንጂ የሚድኑት የድነት ተነሳሽነት ከሰው አይደለም የሚለው አስተምሮ ምን ሆነ ማለት ነው? ፕሪዲስቲኔሽን የሚለውን አስተምሮ በአምስተኛው መቶ ክፍለ ዘመን ለቤተ ክርስቲያን አስተዋወቀ። ስቶሪው ከዚህ ይጀምራል። ስለዚህ 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን በነበሩበት ጊዜ ካልቪን ይህንን አስተምሮ ነው ቀስቅሶ በደንብ ወግ ባለው አምስት ምናምን እየተደረገ ትምህርቱ ተሰጥቶ ካልቪኒዝም መነሻው በዚህ ምክንያት ነው። ለማን በተሰጠ ምላሽ? በፔላጂያኒዝም። ስለዚህ ካልቪኒዝምን ስናየው ወይም ፕሪዲስቲኔሽን ስናየው በዚህ አውድ በዚህ ኮንቴክስት ውስጥ ማየት አለ። ዝም ብሎ ሰዎች ስለደላቸው ጸጉር ሲሰነጥቆ ያመጡት ሳይሆን ቤተ ክርስቲያን በተጋፈጠችው ችግር ውስጥ ሰውየው በቀናነት ነው የተነሳው፣ ግን የሄደባቸው እርምጃዎች ወንጌልን የሚያናጉ ስለነበሩ በጊዜው መልስ ለመስጠት ያው የፈረደበት አውግስጢኖስ ስለሆነ የነበረው እሱ የሰጠው ምላሽ ይሄንን ትምህርት ወለደ ማለት ነው። እና ያንን ነው ይዘን የመጣ ነው። ስለዚህ ካልቪኒዝም አንድ ነገር ይረዳናል። አሁን ድካሞቹን ሳወራ እስካሁን ድረስ ኤክስ እያረኩት አይደለም። ካልቪኒዝም መጀመሪያ ተፍጨርጫሪዎች ነን ብለናል። እየተፍጨረጨርን ስለሆነ አንዳንድ ነገር ብንስትም አንዳንዱን ነገር ደግሞ እናገኘዋለን። ተነሳሽነቱ የመዳን የማን ነው? የእግዚአብሔር ነው። አርሚኒያን ገና አላወራንም። ፌብሩዋሪ መጀመሪያ ለጌታ ቢፈቅድ እሱን ነው የምናነሳው። እሱም ሳት ብሎት የመዳን ፍላጎት ከሰው ይጀምራል ካለ ፔላጂያኒዝም የሚለውን ክስ መሰንዘር እንችላለን ማለት ነው። ምክንያቱም እነሱ ደግሞ ሌላ የሚያመጡት ግሬስ ደግሞ አለች ሌላ ስሟንም ያንን እናገራታለሁ ማለት ነው ፕሪቪኒየንስ ግሬስ የምትባላለች ምን ማለት እንደሆነ እንዴት ነው ተነሳሽነቱ ከእግዚአብሔር ከሆነ ዞሮ ዞሮ ካልቪኒዝም ሊሆን ነው እንዳንል አላቸው የራሳቸው ስለዚህ ካልቪኒዝም የሚነግረን ይሄንን ትክክል ያለውነ ትምርት ባላንስ ነው የሚያደርግልን ዲ አዘር ሳይድ ይነግረናል ሰው መበላሸቱ ሰው የኃጢአት ዘር ያለበት መሆኑ ሰው በኃጢአት መሞቱ ሰው በራሱ ተነሻሽነት እግዚአብሔርን መፈለግ አለመቻሉ ሰው የሚድነው በጸጋ ብቻ መሆኑ እግዚአብሔር ያልቀሰቀሰው ለመዳን እንደማይችል ያደረገ ኢን ኮንትሮል መሆኑን እግዚአብሔር ድንገት እየሆነ ሰው እንደፈለገ ያደረገ ሚወስደው ሳይሆን እግዚአብሔር የበላይ ሆኖ በኢን ኮንትሮል መሆኑን እግዚአብሔር ሉዓላዊ መሆኑን በፈጠረው ዓለም ውስጥ የፈለገውን ለማድረግ የወደደውን ለማዳን ያልወደደውን ላለማዳን ምንም ለማድረግ እግዚአብሔር ነው የበላይነቱን የሚወስደው እግዚአብሔር ነው ተነሳሽነቱን የሚወስደው ለሰው ድርጊት ምላሽ ሰጭ ሰው ወደፈለገ ሲሄድ እየተከተለ ምላሽ ሰጭ ሳይሆን እሱ ነው ቀዳሚ የሚለውን ትምርት ነው የሚነግረን ስለ ፕሮብሌሞች ቢኖሩትም አንዳንድ ነገሮቹ ችግር ቢኖራቸውም ግን ኦቨርኦል ስናየው የእግዚአብሔርን የበላይነት የእግዚአብሔርን ተቆጣጣሪነት ሉዓላዊነት ሰው በራሱ እግዚአብሔርን የመፈለግ አቅም እንደሌለው በጸጋ ካልተደገፈ ስለሚነግረን እነዚህን በጎ አላባውያን ወይም ኤሌመንትስ ግምት ውስጥ ከተን ነው ካልቪኒዝምን ማየት ያለብን እንጂ ሳምንትና ዛሬ ያመጣውትን ጉድለቶቹ ራሳቸው ክሪቲኮቹ ክሪቲክ ሊደረጉ ይችላሉ እሱ እንደተጠበቀ ሆኖ ስንል እንዳንጠፋ ብዬ ነው እሱ እንዳለ ሆኖ ግን የካልቪኒዝምን አንኳር ነገሮች የእግዚአብሔር ሉዓላዊነት የእግዚአብሔርን የበላይነት ሁሉን እንደሚገዛ የጸጋ የሚለውን ነገር ሰው በራሱ እግዚአብሔርን የመፈለግ አቅም እንደሌለው እነዚህን ሚዛኑን ጠብቀን ፕሮፐርሊ መያዝ አለብን እንዳንጠላቸው ካልቪኒዝምን ኤክስቶታሊ አርገን ህፃኑን ከጣቢው ጋር ፈረንጆቹ እንደሚሉ መድፋት የለብንም ማለት ነው። ጣቢውን እንደፋና ህፃኑን ነው ማለት። ስለዚህ በጎ ኤሌመንቶቹን እነሱን አንኳሮቹን መያዝ አለብን። ምክንያቱም የትኛውንም ምልከታ የትኛውንም ቪው ብናይ አንድ ቅድም እንዳልኩ ጥንፍፍ ጥንቅቅ ያለ ምንም እንከን የሌለበት ገለባ የሌለበት ንጹህ ጽድት ያለ አቋም ይሄ ነው ልንላን ይችላል። የሆነ የሚያነክሰው ነገር ይኖርዋል የሆነ የሚጎለው ነገር ይኖርዋል ካልቪኒዝም እንደዚህ እንደሚያነክስ ሁሉ ያኛውም ደግሞ የሚቀጥለው ምናነሳው የሚያነክስበት ነገር አለው ስለዚህ ሚዛን ለመፈለግ ለማጣጣም እንሞክራለን እንጂ ጠቅልላችሁ እንዳትጠሩ ካልቪኒዝም የዋዛ አቋም አይደለም ብዙ ነገሮችን ይመለሳል ደግሞ ማለሳቸው ብዙ ነገሮችም አሉ ምክንያቱም ምናወራው ስለማን ነው ስለ እግዚአብሔር ነው ምናወራው ስለ እግዚአብሔር ስንረዳ ስለምንፍጨረጨር እየወደቀን እየተነሳን እየሳተን ያገኘን ነውና አንዳንድ ነገሮች ቦክስ አበጅተን ሳጠን እግዚአብሔር እንዛው እስከተት አሰራሩን እንዛው እስከተት ልናረገው ስንል አይገባም እግዚአብሔር የትኛውም ሳጠን ስለዚህ ይተርፋል ይወጣል እና ሳጠኑን ብቻ ብቻ ማለት አት እንደሱ ልናይ እንችላለን ግን እግዚአብሔር እሱ ብቻ አይደለም እና ይሄንን ወሰዱልኝ ትክክት ይልቃል ለጥያቄ ተዋለው እና ጌታ ቢፈቅድ ፌብሩዋሪ መጀመሪያው ሳምንታችን ላይ አርሚኒያኒዝም እና ያለን ካልበቃን ሁለተኛው ሳምንት ላይ ትንሽ እንሄድና ደሞ ሌላ አዲስ ያቆጠቆጣ ያለ ውጉዚውን አይሁን እንግዲህ እንደርስበት እና ያለን ኦፕን ቴይዝም የሚባላል አክሮስ ዘ ስፔክትረም እና ያቸውና እዛ ያው የሚያስከደንን እንይዛለን ማለት ነው ይበቃናል ለጥያቄ ጊዜ ልስጥ ሳምንትም ጊዜ አልነበረ ከሌለ መስይ ወደ ሰፈር ሄደ ማለት እሺ አራት ዋና ዋናዎቹ የቤተ ክርስቲያን ጉባኤዎች አራት ናቸው ኒቂያ ቁስጥንጥንያ ኤፌሶንና ኬልቄዶን ኬልቄዶን 451 ላይ የኢትዮጵያ ኦርቶዶክሶች አይቀበሉትም ቀደም እንዳልኩት ኦርቶዶክሳውያን በሁለት ይከፈላሉ ምስራቅ ኦርቶዶክሳውያን ያልኩት የነ ግሪክ ዘመዶች እንደ ምዕራቡ ነው የሚያምኑት ከካቶሊክና ከፕሮቴስታንት ጋር ነው ኬልቄዶንን ይቀበላሉ ውሳኔውን ሁለት ባህሪ የሚለውን ይቀበላሉ ግማሾቹ ኦርቶዶክሶች ወይም ኦሪየንታል ኦርቶዶክስ የሚባሉት አምስት ናቸው ግብጽ ኢትዮጵያ ሶሪያ ህንድ እና አርሜኒያንስ በዚህ ቴዎሎጂ ሳይሆን አርሜኒያውያን እነሱ ይቀበላሉ እና ግሪክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ሩቅ ነው። ለካቶሊክና ለፕሮቴስታንት ነው የሚቀርበው። ዝም ብሎ ኦርቶዶክስ ለሚባላል እና ኬልቄዶንን አይቀበሉም ኢትዮጵያ ኦርቶዶክስ። ስለዚህ ሁለት ባህር የሚለው ተርሙን አይወዱት። አቋማቸው አንድ ነው፣ ተርሙን አይወዱት። አዎ፣ ይሄ በኬልቄዶን ልዩነት አላቸው። የራሳቸው ደግሞ አላቸው፣ ቅባት ካራ እና ጸጋ የሚል የራሳቸው አላቸው። ሌላ ውስጥ እንዳትገቢ ተመለሽ። ሁሉም ያምናል። ኦርቶዶክሶችም አሁን ቁጥሩን ነው የማይወዱት። ፍጹም ሰው ፍጹም አምላክ የሚለውን ኦርቶዶክሳውያን ኢትዮጵያ ኦርቶዶክስን ጨምሮ ሁሉም ያምናል። ፍጹም ሰው ፍጹም አምላክ ብለው ነው የሚያምኑት። ያንን ስንገልጥ እኛ ሁለት የሚለውን ቁጥር እናመጣለን። ሁለት ስንል እነሱ ንስጥሮስን ያመጣባቸዋል። ስለዚህ ሁለት የሚለውን አይወዱም። ፍጹም ሰው ፍጹም አምላክ ነው ያው ይሏቸዋል። ስለዚህ ከእነሱ ጋር ዳያሎግ ስታደርጉ ሁለት የሚለውን ቃል እንዳጠሩ አይወዱትም። ግን ፍጹም ሰው ፍጹም አምላክ አዎ ያምናሉ። አንድ የሚል ነው የሚወዱት እነሱ። አንድ ሲሉ ግን አንዱ በአንዱ ተውጦ አይደለም። የቀረው ዓለም ደግሞ አንድ ሲሉ እንትናን ያስታውሳቸዋል። አውጣኪስን ስለሚያስታውሳቸው ይጎረብ ቁጥሯ ችግር ታመጣለች። ቁጥሮቹን ካስወገዳችሁ አቋሙ አንድ ነው። እነሱ ራሳቸው በስንተኛው ክፍለ ዘመን ስዊዘርላንድ ተሰብስበው ኦሪየንታል ኦርቶዶክሶች እና ምስራቅ ኦርቶዶክሶች ምንድነው ችግራችን ብለው ሲያወሩ ፖለቲክስ ነው እንጂ እኮ ምናምነው አንድ ነገር ነው፣ በቃ ውግዘታችን ይነሳ ምናምን ተባሉ። ቁርባን ሁሉ አብረን እንውሰድ ተባባሉ። በቃ ተስማሙና ጨረሱ። ኢትዮጵያ ኦርቶዶክስ ግን አሜን ብላ ሊቃውንቱ ማለት ነው። ከዛ ወደ አገር ቤት ሲመለሱ ሊቃውንት የራሱ ክንፍ አለው፣ ደግሞ ራሱ የቸርቹ ሃይራርኪ አለ አይደል? እነሱ አባቶቻችን ያወገዙትን እንዴት አድርገን ነው የምናነሳው? ባህል ከእነሱ ጋርማ ቁርባን እንወስድም ብለው ተውት። በሊቃውንቱ ዘንድ ችግር የለም፣ በቸርቹ ዘንድ ግን ችግር አለ። የራሳቸው መጽሐፍም ይህንን ያው እግረ መንገድ ስለተነሳ ግን ተመለሱልኝ ወደ ካልቪኒዝም እና ፔላጂያኒዝም። ዊዝ ኦል ዲው ሪስፔክት ጥያቄው ሁሉ ካለቀ መጨረሻ አለ
ልመለስ። ሰዎች ለጥፋት እግዚአብሔር ወስኑባቸዋል የሚለው ካልቪኒዝም የተወገዘ አቋም።
ካልቪኒዝም አልተወገዘም።
እግዚአብሔር ሰዎችን ለጥፋት
ነው እንደሱ ነው የሚያምነው። ግን አቀራረባቸው ጽንፈኞቹ የሚለው ቃል በእርግጥ ጥሩ አይደለም ለእነሱ። ግን ትንሽ ጮክ የሚሉቱ ምን ይላሉ? አዎ ለጥፋትም ወስኗል፣ ለድነትም ይወሰናቸዋሉ፣ ለጥፋት ይወሰናቸዋሉ ይላሉ። ያቺን እንደው ሹገር ኮትድ አድርገው አለዝበው የሚያቀርቡቱ ግን ለጥፋት አልወሰንም፣ ለድነት ብቻ ነው የወሰነው። ስለዚህ በእጃ ዙር ለድነት ካልተወሰኑ ባይ ዲፎልት ምን ሆነዋል ማለት ነው ይላሉ። እና ካልቪኒዝም እሱ ነው እኮ ሊሚትድ አቶንመንት የሚል ተነጋግረናል። ካልቪኒዝም
አልተወገዘም።
ፔላጂያኒዝምማ ኤፌሶን ነው የተወገዘው ነው ያልኩት። አንተ ዲፕ ትሄዳለህ። ጥሩ ነው። ምንድን ነው እሱ? የአዳምን ውድቀት በሚመለከት አዳም ሲወድቅ ነው እግዚአብሔር ዲሲሽኑን ያመጣው አሁን የምናወራውን። የለም የአዳምን ውድቀት በዲሲሽኑ ውስጥ ነው የሚል ሁለት ቪው ነው ያለ። ስለዚህ ዊዚን ካልቪኒዝም ነው አንተ የምትለው ነገር ያለው። እና እሱ ጋር አልሄድኩም። ዝርዝር ኪስ ይቀዳል በሚለው ይሄጃለሁ እንጂ ገብት ጥሩ ሄደሃል። እሺ የለም በካልቪኒዝም እና በፔላጂያኒዝም። እሺ አንተ መጨረሻ እድል ስጥ። አዎ ከሌለ አለ መጨረሻ 5 ደቂቃ ስላለን ብዬ ነው የሰጠሁት። እሺ
እኔ ወደ ታምላክ የሚለው አባባል እንግዲህ ኦርቶዶክሶች ወደ ምን ይሄን ይናቻሉ አምላክ የሆነው ስለሆነ ልጅ ስለያዘች ነው ስለሆነ የእሷ የአምላክነት ባህሪ ያላት ወደሚለው አይነት
እውነት ነው
እምነትም ነው ያለ ክርስቶስን ግሎሪፋይ አድርጎ እሱን ወደ ማምለክ መሄድ እሷን የበለጠ ግሎሪፋይ ያደረጉና የተሳሁ ናቸው። ይህን እንዴት
ልክ ነው ችግር ልክ ድምኮ ብያለሁ። የኤፌሶኑ ጉባኤ የክርስቶስ መለኮትነት ላይ ስለነበር ጥያቄው የተወለደው አምላክ ነው አይደለም የሚለው ተነስተ ከንስጥሮስ ነው የተነሳው። የኤፌሶን ጉባኤ በዋናነት ያወገዘው ንስጥሮስን ነው። ንስጥሮስ ምን በትክክል እንደዛ ስለማመኑ ችግር አለ። ምክንያቱም እንደምታውቁት የቤተክርስቲያን ታሪክ ጥርት ያለ የጻድቃን መንገድ አይደለም። አንድ ሰው ከተወገዘ መጻፎቹን አቃጥለው አጥፍተው መረጃ እንዳይገኝ አድርገው ስለንስጥሮስ ምናቀው የንስጥሮስን ውግዘት ስናነብ ነው እንዲህ ብሎ አስተምሯል። ቃል በቃል ግን እንደሱ አላስተማረም። አንድ ሰርቫይቭ ያደረገ መጻፉ ሲገኝ በኋላ በጣም አስደንጋጭ ሁኔታ ሁሉ እምነቱ እኛ እንደምናምነው። ስለዚህ ንስጥሮስ ይባላል። ግን ንስጥሮሳዊነት ብለን ብንወስደው ንስጥሮሳዊነት ምንድነው የሚያምነው? የክርስቶስን ባህሪያት እንደ ፐርሰንስ ይወስዳል ንስጥሮሳዊነት። ስለዚህ ሁለት ፐርሰንስ ልክ በጋብቻ እንደሚጣመሩ እንደሱ ነው የተጣመሩት የሚል ነገር ነበረው። ስለዚህ የለም የፈቃድ እንደ ጋብቻ በሁለት ፐርሰንሶች መካከለ የተደረገ ጥምረት ሳይሆን አንድ ፐርሰን ነው። እሱ ደግሞ ሁለት ኔቸር ካለ ሁለት ፐርሰን ነው የሚሆነው ሲል የለም አንድ ፐርሰን ነው አንድ ኔቸር ነው። ምን አይነት ኔቸር? መለኮትና ሰው የተጣመሩበት። ስለዚህ ማርያም የማን እናት ናት? የሰው ሰው የሆነው ክርስቶስ ብቻ እናት ካደረገን መቼም ነው መለኮት የሆነው? የተወለደው መለኮት አይደለም። የለም የተወለደው ሰውም መለኮትም የሆነው አንዱ ኢየሱስ ነው ከተባለ ሰውም መለኮትም የሆነው የሱ እናት ከሆነች የአምላክ እናት ናት ማለት ነው። ጥያቄው ክርስቶስ ላይ ነው። ስለዚህ በኤፌሶኑ ጉባኤ ይሄ ሲነሳ ቴዎቶኮስ የሚል ተርም ነው የተጠቀሙት። አምላክን ተሸካሚ ነው ጋድ ቤረር የሚል ተርም ነው ያጸደቁት። ትክክል ነበሩ። በኋላ ዘመዶቻችን ግን ወደዛ ወሰዱትና የሱ ስጋ ነው፣ የሱ ደም የሷ ደም ነው፣ መስቀል ላይ የተሰቀለው የማርያም ስጋ ነው ማለት ነው፣ የማርያም ደም ነው። ስለዚህ ከቤዛ ዓለም ወደ ቤዛይተ ዓለም እያለ ወደ ስህተት ውስጥ ተገባ። የኤፌሶን ጉባኤ ግን ይሄ ሁሉ የለው። ጥያቄው ስለ ክርስቶስ ባህሪ ስለ ተወለደው ህፃን መለኮትነት ነው። በቃ ያንን ለመመለስ ነው ማርያም ጋድ ቤረር የሚል ስም የተሰጣት ቅድስት ድንግል ማርያም እንጂ የሷን የመለኮት እንትን እንዳላት የሆነ ነገር ምንም አያወራም፣ የለውም። ተርሙ ብቻ የተቀመጠው ስፖትላይቱ የነዚህ አራት ጉባኤዎች የኒቅያ፣ የቁስጥንጥንያ፣ የኤፌሶን፣ የኬልቄዶን ሙግት በጠቅላላ ክርስቶስ ማን ነው? ስለዚህ እሱ ኦርቶዶክስ ቤተክርስቲያን የሳተችበት አንዱ ነገር ይሄ እንጂ ጉባኤው ይሄንን በጭራሽ አላጸደቀም። ስለዚህ በአውዱ ካየነው ትክክል ነው። ሁሌም ኮንቴክስት ማተርስ። በአውዱ ካታየ
በዚህ አባባል ኢየሱስ የሰውነትን ባህሪ ወሰደ እንጂ ማርያም የአምላክነት ባህሪ የላትም።
እንዴት ሆነ? በጭራሽ። እግዚአብሔር ሰው ሆኖ ሲወለድ እግዚአብሔር ነው በስጋ የተወለደው? እግዚአብሔር ነው በስጋ የተወለደው። በድንግል ማርያም ማህፀን ያደረው እግዚአብሔር ነው። ስለዚህ በስጋ የተወለደው እግዚአብሔር እናት ናት። እግዚአብሔር ነው በስጋ የኖረው። እግዚአብሔር ነው በስጋ የተሰቀለው። እግዚአብሔር ነው በስጋ የሞተው። እግዚአብሔር ነው በስጋ የተነሳው። እግዚአብሔር ነው በስጋ ያረገው። ይሄን ሁሉ ከተቀበል እግዚአብሔር በስጋ ተወልዷል ከሷ። ስለዚህ በስጋ የተወለደው እግዚአብሔር እናት ናት። እሷ ግን የመለኮት ምናምን የላትም። የሰውነትን ባህሪ ነው በሷ በኩል የሰዎችን ኔቸር የተጋራው። ይበቃናል። ወስዷል። የሰውነትን ባህሪ ወስዷል። የሰውነትን ባህሪ ሂውማን ኔቸርን ነው የወሰደው ከሷ። ምክንያቱም ስጋና ደም ወሰደ የሚለው በቀጥታ ስንወስደው እኛ እናታችንን ስናስብ የእናታችንን ስጋ አልወሰድንም እኛ አይደል? የእናታችንን ደም አልወሰድንም አይደል? ስጋ ወስደናል። ስለዚህ ክርስቶስንም እንደሱ ነው የምናስበው። ክርስቶስም የማርያምን ስጋና ደም ወሰደ ስንል የሆነ ተቆርሶ የተወሰደ እንዳይመስል እኛም አልወሰድንም። ግን የሰውነትን ባህሪ ሂውማን ኔቸር ሰው መሆኑን የወሰደው ልክ ማንም ህፃን ከእናቱ የሚያገኘውን ነገር ያገኘው ከእናቱ ነው። አማርኛ ባህሪ የሚለው ኔቸር ለማለት ነው አይደለም። ቢሄቪየር አመል ጠባይ ነው። ያው እያነከሰ አማርኛው ሰው ቢሄቪየር ቼንጅ ለማለት የባህሪ ለውጥ እያላበላሸ እንጂ ክርስቶስ ስንት ባህሪ ያለው ስንል ሁለት የምንለው ታዲያ ለምንድን ነው? ኔቸር ማለታችን ነው እንጂ ባህሪ ቢሄቪየርማ ከሆነ ክርስቶስ ስንት ባህሪ ነው ያለው? ታጋሽ ሩሩ ቀን ቅዱስ የትየለሌ ነው ባህሪ ስንል ኔቸር ቴዎሎጂካል ተርሙ ኔቸር ማለት ነው።
እዚህ ባዮሎጂካል የሆነውን ነገር ነው ክርስቶስ ከማለት ነው የሰው ልጅ ሲወለድ ሲፈጠር 46 ክሮሞዞሞች አሉትና ከዛ ውስጥ 26ቱ ከወንዱ 26ቱ ደግሞ
23
እና ጌታ ያው በመንፈስ ለተጸነሰ የሚወስደው የማርያምን 23ቱን ክሮሞዞም ነው የሚወስደው
ማለት ይቻላል።
ያ ፓርት ነው እንጂ ይሄ የስጋ ነገር ነው የምናምነው
እና የሷ ስጋም አይደለም
አይደለም
የሷ ደም አይደለም። እኔ አሁን በመጣ እርግጠኛ ነኝ እናቴ የትም ብትሆን አያማት ምክንያቱም ይሄ ስጋ የኔ ስጋ የእናቴ ስጋ አይደለም የኔ ስጋ ነው የኔ ደም ነው። ስለዚህ ክርስቶስም እንደሱ ነው እሱ ሲሰቀል እሷ በእናትነቷ ሼር ከመታረገው ፔን ውጪ እሷ አይደለም የምትታመነው። የነሱ ችግር ግን እዛ ድረስ ይሄዳል የሷ ስጋ ነው እሷ ደም ነው ይሉና ስለዚህ ተሰቀለው የሷ ነው እየተባለ ቤዛ ዓለም ምን ማለት ነው ራሱ ቤዛ ዓለም ነው ቤዛ ሁሉ ዓለም ያለም ሁሉ መድን ቤዛ ይተ እሷ ናት እና ስቷል እሱ ጠቅልሎ ስቷል ጨርሶ ስቷል ሳታችን ሞቷል። እና ጌታ ቢፈቅድና ብንኖር ፌብሩዋሪ ላይ ይሄንን እንቀጥላለን ማለት ነው። እሺ አጭር ጸሎት እናድርግና እንጨርስ። ጌታ አምላካችን ሆይ እናመሰግናለን እንደ ሁሉ ጊዜው አንተን ለመረዳት የምናደርገውን ቅን ጥረት ስለምትደግፈን ሁሉ ጊዜም سنፍጨረጨር እንዲሁ ስለማትተወን የሆነ የምትጠቅመንን ነገር ስለምታቀበለን በዚህም ደግሞ አንተን ለመረዳት ስለምንታገዝ እናመሰግናለን። በእውነት አምላካችን እግዚአብሔር ድንቅ ነህ። እግዚአብሔር አምላካችን ጥልቅ ነህ። በአመሯችን ተረርተን ከምንጨርሰው ያለፍክ ነህ። አንተ ታላቁ እግዚአብሔር ምድር ሰማይ ሊሸከሙ የማይችሉት አምላክ በልጅህ ራስን ስለገለጥክልን በልካችን ፍቅርህን ስላሳየህን በፍቅር ልባችንን ስላንበረከከው ወደ ልባችን ጓዳ ስለገባ ያንተ ስላደረከን የራስ ስላደረከን እናመሰግናለን። እግዚአብሔር አምላካችን ሆይ በገባን ልክ እንድናመልክ ባወቀነው ልክ እንዳምላክነቱ ስላላመለኩት የሚለው እንዳይፈጸምብን እንደገባን እንደተረዳነው መጠን እንድናመልክ እንድንከተል ጌታ ሆይ አንተን አንተን እንድንል ልባችንን የበለጠ ግራለን። በቅዱስ መንፈስህ አግዘን የምናቀው ነገር ለህይወት የምናቀው ነገር ለመንፈሳዊነት የምናቀው ነገር አንተን ለመከተልና አንተን ለመፈለግ ያግዘን። ክብር ሁሉ ለስሜ ይሁን በጌታ በኢየሱስ ክርስቶስ ስም።